የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ትምህርት ምሽት ያሰናዳናቸውን ዝግጅቶች ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። በሱሉልታ ከተማ ቤት ሰርተው የሚኖሩ የከተማ አስተዳደሩ ቤታቸውን በአንድ ሳምንት ውስጥ እንደሚፈርስ አስጠንቅቆ ይፈርሳሉ ያላቸውን ቤቶች ላይ የቀለም ምልክት እያደረገ መሆኑን ገለጹ።
የምሬት ቦታ ነው እና ቦታው በቃ አይነካም የሚል ነበር ተስፋ የተሰጠ እና አሁን አካባቡ ሁሉም ነው የተቀባው። ያው ፓርክ አለ፣ ሁሉ ነው የተቀባው። አጠቃላይ
የሱሉልታ ከተማ ከንቲባ ወይዘሮ ሮዛ ይመር ምላሽ አላቸው።
የከተማው መስተዳደር የራሱን እርምጃ ይወስዳል የሚለውን የአንድ ሳምንት ጊዜ ገደብ ሰጥቶ የሚፈርሱ ቤቶችን ምልክትም አድርጎበት ደብዳቤም የሰጠበት ሁኔታ ነው ያለው።
ዝርዝሩን በዘገባችን ይዘን እንመለሳለን። በሌላ በኩል ምሁራን በኢትዮጵያ እየተካሄደ ላለው ለውጥ መሳካት የበኩላቸውን እንዲያደርጉ ፕሬዚዳንት ሳህለ ወርቅ ዘውዴ ጥሪ አቀረቡ። የዚህንም ዘገባ ይዘን እንመለሳለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። ምሁራን በኢትዮጵያ እየተካሄደ ላለው ለውጥ መሳካት የበኩላቸውን እንዲያደርጉ ፕሬዚዳንት ሳህለወርቅ ዘውዴ ጥሪ አቀረቡ። ጉዟችን በስሜት ሳይሆን በእውቀት እንዲመራ ማስቻል አለባችሁ ነው አለባችሁ ብለዋል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የመጡበትን አንደኛ ዓመት መነሻ ያደረገ የፓናል ውይይት በሸራተን አዲስም ተጀምሯል። የተገኙትን ውጤቶችን የዘረዘሩ ጽሁፍ አቅራቢዎችና ተሳታፊዎች ይህ መድረክ የራሱ የዛሬ ዓመት የሚቻል አልነበረም ብለዋል። እስክንድር ፍሬው ተከታዩን ዘገባ አድርሶናል።
መድረኩን በንግግር የከፈቱት የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ በተለይ ለምሁራን ጥሪ አቅርበዋል። አራት አይነት አስተዋጽኦዎች ማድረግ እንዳለባቸው ነው ያብራሩት። አገሪቱ የምትጓዝበትን መንገድ ማሳየት እንዳለባቸው ወይም አብርሆት እንዲኖር መስራት እንዳለባቸው ነው እንደ መጀመሪያ ነጥብ የጠቀሱት። ሁለተኛ ሲሉ የጠቀሱት ደግሞ የሀሳብ ልዕልና እንዲኖር ማድረግን ነው። የጉልበት ዘመን ሊያበቃ ይገባል በሚል ፕሬዝዳንቷ ቀሪዎቹንም ዘርዝረዋል።
ሶስተኛው የውይይት ባህል ማስለመድ ነው። በመከራከር፣ በመወያየት፣ በመደራደር፣ ማስረጃና መረጃ በማቅረብ በምክንያታዊነታቸው ነገሮችን በመተንተን የሚያምንና የሚያሳምን ማህበረሰብ መፍጠር ይኖርብናል። ከነውጥ አደባባይ የሀሳብ መድረክን የሚመርጥ ከሐሜት ግልጽነትን፣ ከሴራ ፊት ለፊት መጋፈጥን የሚመርጥ ማህበረሰብን ማዳበር ይኖርብናል። አራተኛው ሂስ የማቅረብን ጥበብ ማስለመድ ነው። መንግስት፣ የፖለቲካ ፓርቲዎች፣ ቡድኖች፣ ተቋማት፣ ልሂቃን፣ ማህበረሰቦች ወዘተ የሚሰሯቸውን ስህተቶችና ጥፋቶች፣ የሚገጥሟቸውን ድክመቶችን፣ ጉድለቶችን አንጥሮና አበጥሮ ለማሳየት የሚያስችለን የሂስ ባህል ማስለመድ ይገባናል።
የኢትዮጵያ የዲሞክራሲ ጉዞ ታሪካዊ ዳራና ወቅታዊ ተግዳሮት በሚል ርዕስ ገለጻ ያደረጉ ምሁራንም በአገሪቱ የተጀመረውን ለውጥ የአንድ ዓመት ጉዞ ዳሰዋል። የፖለቲካ ሳይንስ ተመራማሪና መምህር ዶክተር ሰሚር ዮሱፍ የአሁኑ ለውጥ የመጣው ማህበራዊ ኃይል በመነሳሳቱ መሆኑን ጠቁመዋል። አሁን በአገሪቱ ያለው መንግስት መራሽ ለውጥ መሆኑን በማስታወስም የቀጨጨ ሲቪክ ማህበረሰብ ከመኖሩ ጋር እንደ አንድ ተግዳሮት ሊቆጠር እንደሚችል ተናግረዋል። በራሱ በመንግስት ውስጥ ያለው የውስጣዊ ወጥነት ክፍተትም ሌላው ተግዳሮት መሆኑን የጠቀሱት ዶክተር ሰሚር ተግዳሮት ሲሉ የጠቀሱት ሌላው ነጥብ ያለፈው 27 ዓመት ውርስ ነው። ለ27 ዓመታት የቆየው አምባገነን መንግስት ውርስ በራሱ ችግር እየፈጠረ መሆኑን ያብራሩት
አምባገነናዊ ውርስ አገራት ሽግግር ሲያካሂዱ ያለፈ ታሪካቸውን አወላልቀው አይተው ያለፈ ታሪካቸው አብሯቸው ለተወሰነ ጊዜ ይጓዛል። ስለዚህ አሁን የምናያቸው የብሔር ግጭቶች፣ የፓርቲና የሀገረ መንግስት መጣመር፣ ሌሎችም የተለያዩ ተግዳሮቶች ባለፉት ዘመናት ያሳለፍናቸው ታሪካችን፣ በተለይ ደግሞ በቅርብ ጊዜ 27 ዓመት ያሳለፍነው የአምባገነን ስርዓት ታሪካችን ጥላውን እያጠላብን በአሁኑ ሰዓት እንደሆነ የምናይበት ሌላ መስክ ይሆናል እያስባል።
በኢትዮጵያ ለ27 ዓመታት የቆየው አምባገነን መንግስት በተቃርኖዎች የተሞላ እንደነበርም ዶክተር ሰሚር አብራርተዋል።
አንደኛ ዴሞክራሲን በሰፊው የሚሰብክ ስርዓት ነበር፣ በተግባር ላይ ግን የለበትም። የብሔር ብሔረሰቦችን መብት በሰፊው የሚያውጅ ስርዓት ነበር። በተግባር ላይ እጅግ የተማከለ ሴንትራላይዝድ የሆነ ስርዓት ነበር። በሬቶሪክ ደረጃ እድገትና ለውጥን ልማትን እጅግ የሚሰብክ ስርዓት ነበር። በተግባር ላይ ግን የሀብት ስርጭት ላይ ከፍተኛ ልዩነት ያስከተለ መዋቅር የዘረጋ ስርዓት ነበር። ስለዚህ በተቃርኖች የተሞላ ስርዓት በመሆኑ ቅሬታዎችን፣ ግሪቫንሶችን ኢንቴንሲፋይ ያደረገ ኮምፕሊኬትድ ያደረገ ስርዓት ነበር የተወለደው። ስለዚህ ይሄ ዘ ስትራክቸራል ሩት ኦፍ ግሪቫንስ ነው። የቅራኔ መዋቅራዊ መንስኤ ያደርግልን እንወስደው እንችላለን።
ምሁሩ በዚሁ ማብራሪያቸው ተቃርኖ ሲሉ የገለጹትን ይህንን ነጥብ ጨምሮ ለውጥ እንዲመጣ ያደረጉትን ሁኔታዎች ዘርዝረዋል። የዛሬው መድረክ በመቶዎች የሚቆጠሩ ሰዎች የተጋበዙበት፣ ከሁለተኛ ደረጃ ትምህርት ቤት ተማሪዎች እስከ አንጋፋ ምሁራን ድረስ የተገኙበት ነው። የአሜሪካ ድምጽ ያነጋገራቸው አብዛኛዎቹ ተሳታፊዎች የዶክተር አብይ የአንድ ዓመት ጉዞ ተስፋ ሰጪ ተግባራት የተከናወኑበትና ስኬታማ መሆኑን ያምናሉ። ከራዲካል አካዳሚ ትምህርት ቤት የመጣው የ12ኛ ክፍል ተማሪ ቅዱስ ዮሴፍ ከነዚህ አንዱ ነው።
በፓርቲ ደረጃ ለጣል መጣም ቀደም እንደተባለው
ነገር ግን ራሱ ያለው ነው
ኢህአዴግ ነው። ነገር ግን ፍሪደም ኦፍ ስፒች ምን ለበትልቁ ልታይ የሚችለው ከአንድ አመት በፊት የመድረክ ሊዘጋጅ አይችልም ነበር። ከአንድ አመት በፊት እኔም ይሄን ቃለ መጠይቅ ለመስጠት ልፈራችል ነበር ማለት ነው። እና በፍሪደም ኦፍ ስፒች ደረጃ ትልቅ ለውጥ መጥቷል ብዬ አስባለሁ።
ሌላ ሐሳብን በነጻነት
የመግለጽ ላይ ማለት ነው። ያው በአብዛኛው እስካሁን ያየነው ለውጥ ይሄን ነው። በርግጥ ወደፊት ደግሞ የበለጡ ለውጦችን ያለ ምክንያቱም አሁን ፓርላማ ውስጥም የመሳሰሉት ነገሮች ያው ስቲል ተመሳሳይ ነው። ነገር ግን አሁን በበለጠ ፍሪደም ኦፍ ስፒች ነው የመጣው ለውጥ ብዬ አስባለሁ።
ወደ አንቺ ልምጣ። ስምሽን እና ከየት ትምህርት ቤት እንደመጣሽ ንገሪኝ።
ስሜ ሩት ኃይሉ እባላለሁ። የመጣሁት ከካቴድራል ስኩል።
ስንት ክፍል ተማሪ ነች? ስንተኛ ነው የወጣሽው? እንግዲህ የተመረጣችሁበትን መስፈርት ለማወቅ ነው። በዛው
11ኛ ክፍል ተማሪ ነኝ። የወጣሁት ከባች አንደኛ ነው።
ከባች አንደኛ ማለት ለአድማጮች ግልጽ ነው ማለት
ዘ ሃይስት አቨሬጅ ፍሮም ኦል ስቱደንትስ ከሁሉም ከ11ኛ ክፍል ተማሪዎች እንዳለ አቨርስ የምታሳው
ማለት ከ11ኛ ኤ ቢ ሲ ምናምን ከነሱ ሁሉ ማለት ነው?
አዎ፣ ከሁሉም ከሶስቱም ክላስ አቨርጅ ሃይስት ነው።
እሺ፣ ለሱ የጠየቅኩትን ጥያቄ ላስቀድምና ወይም ጠቅለል ካላስተያየትሽ ልነሳና ከዚህ መድረክ ምን ተማርሽ? አንቺ ምን አልሽ ቁጭ ብለሽ ስለ ኢትዮጵያ ፖለቲካ የሁሉ ሀሳብ ሲንሸራሽ ጽሁፎችም ቀርበዋል እንግዲህ ጥያቄዎችም ነበሩ። ምን ግንዛቤ ያገኘሽ ከሱ ልነሳ?
በጣም መሰራት ያለበት ጉዳይ ነው። ሁላችንም ያጠቃልናል እሱ ብሎታል። መንግስት ብቻ አይደለም፣ ሁላችንም እንደ ወጣትም እንደ ተማሪም እንደ ሴትም ከሆነ ሁሉም መስራት ያለበት ነገር ነው። በሁሉም ስራ መስፈርት ያሉትም መስራት አለባቸው።
ዶክተር አብይ አህመድ ወደ ስልጣን ከመጡ አሁን የኢትዮጵያ ጠቅላይ ሚኒስትር ከሆኑ አንድ አመት ይሞላቸዋል። መጋቢት 24 ቀን አንድ አመት ይሞላቸዋል። የማክሰኞ ሳምንት ይመስለኛል። ምን ለውጥ ታየ በኢትዮጵያ ውስጥ? ምንድነው? ምን አስገኙ ዶክተር አብይ በአንድ አመት ውስጥ?
አንዱም ብሎታል እሱ ፍሪ ስፒች ነው። በጣም በከተማ አንጻር
ሀሳብን በነጻነት መግለጽ ማለት ነው።
እሱን ነው እና በከተማ አንጻር ብቻ ሳይሆን በትምህርት ቤትም በጣም እንሰራበታለን። ይሄ ኮንቨርሴሽኖች እንደዚህ በፖለቲካ አንጻር የምናወራቸው በእኛም አለ፣ በያንግስተሮቹ በእኛ እድሜ ያሉትም ያወሩታል፣ በነጻነትም ያወሩት እና ሌላ ነገር ደግሞ የኤርትራና ኢትዮጵያ ማታረቅ፣ ይሄ የሁለቱ ሲኖዶሶችን አንድ ማድረግ፣
በጣም ኦርቶዶክስ ሲኖዶስ ለሁለት ተከፍሎ የነበረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ማለት ነው፣
ሁለቱን አንድ ላይ በማድረግ በጣም ብዙ ስራ የሰራ ይመስለኛል።
በዛሬው መድረክ ላይ የተለያዩ ምሁራንና ታዋቂ ሰዎች ጽሁፎች አቅርበዋል። ሰፋ ያለ ውይይትም ተካሂዷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በትግራይ ክልል ከተለያዩ ዩኒቨርሲቲዎች ተመርቀው ለአመታት ስራ ሳያገኙ የቆዩ ወጣቶች ለችግር እየተጋለጠን ነው አሉ። በቅርብ ጊዜ የክልሉ መንግስት ከሶስት ዞኖች ብቻ ስራ ፈላጊዎችን ለይቶ የስራ ምደባ ማካሄዱን አድሎ ፈጽሟል ሲሉ ቪኦኤ ያነጋገራቸው ቅሬታ አቅራቢዎች ተናግረዋል። የክልሉ መንግስት በበኩሉ ከሶስቱ ዞኖች በተለይ ስራ እንዲያገኙ እየተደረገ በእነዚያ አካባቢዎች የልማት ስራዎች ወደኋላ የቀረ በመሆኑ ነው ብለዋል። ሙልጌታ ጽብሃ ከመቀሌ በተከታዩ ዘገባ ሁሉንም ይዳስሰዋል።
ከዩኒቨርሲቲ ተመርቀው ለአመታት ስራ አጥተው እንደተቀመጡ ይናገራሉ። ከትግራይ ክልል የተለያዩ አካባቢዎች ተውጣጥተው ለክልሉ መንግስት ቅሬታ ለማቅረብ ወደ መቀለ ከተማ የተጓዙ ወጣቶች በተለይ በመህንድስና ሙያ የተመረቁ ስራ ለማግኘት እየተቸገሩ መሆናቸው ነው ወጣቶቹም ይገልጹት። በሪሁ ወልዳይ በ2008 ዓመተ ምህረት ከወላይታ ሰዶ ዩኒቨርሲቲ በኤሌክትሪካል መህንድስና እንደተመረቀ ይናገራል። እስካሁንም ስራ ባለማግኘቱ ችግር ላይ እንደሆነንም ይገልጻው።
ከተመረቀም በኋላ ጊዜ ያው ስራት سنፈልግናል سنከራተት ቆይተናል። እዚ ክልል በጣም የሚያሳዝነው ግን ሁላችን አብረን ተመረቀን ያለን በዘመድ ወይም ደሞ በየሆነ ስንክሳር የሆነ ስራ አስራለሁ። እስካሁን 3 አመት ቆይቻለሁ ምንም አይነት ያገኘሁት ነገር የለም። ስራም ለይስሙላ ሊወጣ ይችላል ግን ፈተና አይወጣም። ስፔሻሊ በኤሌክትሪካል መካኒካል ኬሚካል በመህንድስና ዘርፎች ምንም አይነት ስራ አግኝተና አናቅም የለም።
አብርሃ ጽባህ የተባለ ሌላ ወጣት በ2008 ዓመተ ምህረት እንደተመረቀና እስካሁንም ስራ አለማግኘቱ ይገልጻል። ስራ ለማግኘት መንግስት ቢጠይቅም በጀትም ሆነ ክፍት ቦታ የለም የሚል ምላሽ ለሱና ለጓደኞቹ ምላሽ እንደተሰጠንም ይናገራሉ። በቅርብ ጊዜ ግን የክልሉ መንግስት ከደቡብ ሰሜን ምዕራብና ምዕራባዊ ዞኖች ብቻ ተለይተው ያለ ውድድር ወጣቶች የስራ ምደባ እንደፈጸመ በዚህም አድሎ ተፈጽሞብናል ይላል።
ስለስተኛው ዘሎ በማዕራ አይኒ ትግራይ ካብጫፍ እስካብጫፍ ዘላ ነገር
መሆን ያለበት ሁላችንም የትግራይ ስራ ፈላጊዎች በኩልነት ታይተን ፈተና ተዘጋጅቶ በየዘርፉ ውድድር ነው መሆን ያለበት። መደባውንም እንደዛው። ካልሆነ ደግሞ ቀድሞ የተመረቀ ባለሙያ ቅድሚያ ሊሰጠው ይገባል። አሁን ያለው ዞን የለየህ መደባ ግን ትክክል አይደለም። በዚህ ጉዳይ የሚሰማን አጥተናል ነው ያለው። ወጣቶቹ በተለይ ከ2007 ዓመተ ምህረት በኋላ የተመረቁ የመህንድስና ባለሙያዎች ስራ ያገኙ እንዳልሆነ ይገልጻሉ። መንግስት በፖሊሲ ደረጃ ለተፈጥሮ ሳይንስ ትኩረት በማድረግ በዩኒቨርሲቲዎች 70% ተማሪዎች በዚህ ዘርፍ እንዲሰለጥኑ ያደረገ ነው። ሆኖም ግን ብዙዎች ተመርቀን ያለ ስራ ቀርተናል ይላሉ። ያለውን ችግር መንግስት እንዲፈታው ቢጠይቁም የሚሰጣቸው ምላሽ አጥጋቢ አለመሆኑን በርሂው ይገልጻል።
በሲቪል ሰርቪስ በክልሉ ያሉ ብዛትን ለማመጣጠር ሮሾ ለመስራት ነው ብለው ነበር መልስ የሰጡን። ቆይቶ መግለጫ አውጥተው ደግሞ ምንድነው የተባለ አወዳደርን ያሰለፍናቸው እንዴ ከሌላ ታዲያ ይሄ በጣም የንቀት መልስ ነው የተሰጠን። የሚገርም ነገር ንቀት ያለበት ሌላው የማከላው የምስራቃዊ የመቀሌ ወይስ የደቡብ ምብራቅ ተማሪስ ማለፍ አይችልም ወይ? የፈተናውስ የተካሄደ ማንስ ፈተነው? አልተፈተነም። ይሄ የውሸት ዜናም ተላልፏል። እስካሁንም ለኛ ምንም አይነት እንትን ያለ በየዞኖቹም ሂደናል። የማከላዊ ጥያቄ ልክ እንደተጠየቀ ጥያቄዎቹን ሳይመልስ በዛ ባለበት ነው የቀረው። የምስራቃዊ ዞን ብንሄድ በጣም የሚያሳዝነው ነገር እናንተ ማን ናችሁ? ህወሓት ናችሁ ወይስ አረና ነው የተባለው? ያኛው ሰውየው ግን እዛ ቦታ የተመደበ ግን ህወሓትም አረናም ማንም እንዲያስተናግድ ነበር።
ይህ ያድሎ አካሄድ ቆሞ መንግስት ሁሉንም ስራ ፈላጊ አወዳድሮ ካልቀጠረ በቅርቡ ሰላማዊ ሰልፍ እናካሄዳለንም ብለዋል።
ክልሉ የጀመረውን ነገር ለሁላችን እኩል ማካፈል አለበት። ካልሆነ የፖለቲካ መፍትሄ ከሆነ የሚያስፈልገው እኛም ፖለቲካ ውሳኔ እንሄዳለን ማለት ነው። ያም ስንል እኛ ምንም ጠመንጃ የለን ምን የለን እንዋጋለን አይደለም እንሞታለን ነው። ሰላማዊ ሰልፍ ለመውጣቱም ብዙም የተማሪውም ዝግጅት ላይ ነው ያለ መልስ ካልተሰጠው ሂደ ግን እኛ ድምጻችን እንሰማ ልንል እንወጣ ነው። ከዚህ በፊት ባይዘወይ እኔ ህገ መንግስት ይከበር ብዬ ከወጡ ሰዎች አንዱ ነኝ። ህገ መንግስት ይከበር ስል ግን ለሁሉም ቦታ እንጂ አንድ ሊበላህ ለሚመጣ ኃይል ብቻ አቁም እዛው እንዳትበላኝ ለማለት ብቻ አይደለም። ህገ መንግስት ይከበር ሲባል ሁላችንም ማክበር አለብን። ህገ መንግስት ይከበር ብሎ የወጣ መንግስት ህገ መንግስት ማክበር አለበት።
ወጣቶቹ ላነሷቸው ስሞታዎችን መልስ ለማግኘት ያደረግነው ጥረት አልተሳካም። የትግራይ ክልል የሲቪል ሰርቪስ ቢሮ ኃላፊ ወይዘሮ ሰብለ ካሳይ ጉዳዩን አስመልክቶ ለክልሉ መገናኛ ብዙሃን በሰጡት መግለጫ ከትግራይ ደቡባዊ፣ ሰሜናዊ ምዕራብና ምዕራብ ዞኖች ከ3000 በላይ ስራ ፈላጊዎች በተለያዩ መንግስት መስሪያ ቤቶች መመደባቸውን ገልጸዋል። ከነዚህ ዞኖች ወጣቶቹ ለስራ የተመረጡት እነዚህ አካባቢዎች በልማት ወደኋላ የቀሩ በመሆናቸው ነው ብለዋል።
ከባቢ ምዕራብ፣ አብ ደቡብ፣ አብ ሰሜን ምዕራብ ውን
የምዕራብ ደቡባዊና እንዲሁም ሰሜናዊ ምዕራብ ዞኖች በተለየ መልኩ ነው እየተሰራ ያለው። በተለይ በምዕራባዊ አካባቢ በትምህርትም ዘግይተው የጀመሩ በልማቱም ኋላ የቀሩ ናቸው። እነዚህ አካባቢ ትኩረት በማድረግ የማመጣጠን ስራ መፈጸም፣ የተማረ ኃይልም የስራ እድል እንዲያገኝ ማድረግ አስፈላጊ ይሆናል ነው ያሉት። በትግራይ ክልል ከ295,000 በላይ ስራ ፈላጊ ወጣቶች እንዳሉ ከክልሉ መንግስት የተገኘ መረጃ ያመለክታል። ለአሜሪካ ድምጽ ሙልጌታ ጽባህ መቀለ።
ሙልጌታ ሙልጌታን ላደረሰን ዘገባ እናመሰግናለን። ሙልጌታ እንግዲህ ቀጣዩንም ሁኔታ ተከታትሎ ተጨማሪ ዘገባ ያደርሰናል ብለን ተስፋ እናደርጋለን። ያንንም እናደርጋለን። ወደ ተከታዩ ዘገባችን እንለፍ። ዩናይትድ ስቴትስ ባለፉት 2 ዓመታት ሶማሊያ ውስጥ ባካሄደችው የአየር ድብደባ በትንሹ 14 ሲቪሎች መገደላቸውን ዓለም አቀፉ የሰብአዊ መብቶች ቡድን ባወጣው ሪፖርት አስታውቋል። የአሜሪካ ጦር ሰራዊት ክሱን ውድቅ አድርጓል። ለአሜሪካ ድምጽ መሐመድ ዩሱፍ ከናይሮቢ ዘግቧል። ሰለሞን ክፍሌ በተከታዩ ዘገባ አጠናቅሮታል።
በሶማሊያ ድብቁ የዩናይትድ ስቴትስ ጦርነት በሚል ርዕስ አምነስቲ ኢንተርናሽናል ያወጣው ባለ 73 ገጽ ሪፖርት ትኩረት ያደረገው ነውጠኛውን የአልሻባብ ቡድን ለማዳከም ባለመውና ዩናይትድ ስቴትስ ባካሄደችው የአየር ድብደባ በተገደሉ ሲቪሎች ላይ ነው። አብዱላሂ ሐሳን በዓለም አቀፉ የሰብአዊ መብቶች ተከራካሪ ቡድን የሶማሊያ አጥኚ ናቸው።
This report includes credible evidence that at least
ሪፖርቱ ሶማሊያ ውስጥ ከተካሄዱ ከ100 በላይ የአየር ጥቃቶች በአምስቱ በትንሹ 14 ሲቪሎች መገደላቸውንና ሌሎች 8 መቁሰላቸውን የሚያሳዩ አስተማማኝ ማስረጃዎችን ይጨምራል። እነዚያ የአየር ድብደባዎች የተካሄዱት ደግሞ እታችኛው ሸበሌ ግዛት ውስጥ ነው።
መርማሪዎች ላቀረቡት ክስ መሰረት ያደረጉት የአይን ምስክሮችን፣ የሳተላይትና ከአየር ድብደባው በኋላ ምድር ላይ የተነሱ ፎቶግራፎችን እንደሆነ ያስረዳሉ። ዩናይትድ ስቴትስ ሶማሊያ ውስጥ የምታካሄደውን የአየር ጥቃት እንደ አውሮፓውያን ዘመን አቆጣጠር ከ2017 ዓ.ም ወዲህ በሦስት እጥፍ ያሳደገችው ፕሬዚደንት ዶናልድ ትራምፕ ደቡብ ሶማሊያ ውስጥ የሚገኙ የአልሻባብ ኢላማዎችን እንዲያጠቃ ለአሜሪካ ጦር ሰራዊት ሰፊ ሥልጣን ከሰጡ በኋላ መሆኑን ዋና ጽሕፈት ቤቱን ለንደን ያደረገው አምነስቲ ኢንተርናሽናል አስታውሷል። በሶማሊያ የዩናይትድ ስቴትስ ወታደራዊ ጥቃቶችን ከሀገሪቱ መንግሥት ጋር በመተባበር የሚያካሂደው አፍሪኮም ትላንት ይፋ ባደረገው መግለጫው በአየር ድብደባው ሲቪሎች አልተገደሉም ብሏል። በአፍሪካ የዩናይትድ ስቴትስ ወታደራዊ እዝ ወይም አፍሪኮም መግለጫ በከፊል እንዲያውም በሲቪሎች ላይ ግድያ አልተፈጸመም የሚለውን ክርክሩን ለማሳመን ብዙ ተጉዟል። በፖሊሲ ደረጃ የሚሰራበትና ከፍተኛ ጥንቃቄ የሚደረግበት ዘመቻ ነው ሲል ነው የሚያስረዳው። የአምነስቲ መርማሪዎች ወደ ሶማሊያ በመጓዝ በአንዳንድ የአየር ጥቃቶቹ በተካሄዱባቸው አካባቢዎች የሚኖሩ ሰዎችን አነጋግረዋል። አዛውንቱ ሙእሚን አብዱራህማን ጥቃቶቹ በተካሄዱበት ወቅት ሲቪሎች ማምለጫ እንዳልነበራቸው ያስረዳሉ።
ኢላማው አልሻባብ እንደሆነ ነበር የተነገረን። ይህ ቡድን የሚኖረው ግን በሕዝቡ ውስጥ ነው። ሲቪሎችም ከቡድኑ አባላት ጋር አብረው ይኖራሉ። እነዚህ የአየር ጥቃቶች የሚፈጸሙት ምድሩንም ሆነ ሕዝቡን በማያውቅ ሰው በመሆኑ ዝም ብሎ ቦምቦቹን ያዘንባል። በዚያ ምክንያት የሚፈጠረውን ችግር መገመት ትችላለህ።
የአምነስቲው ተመራማሪ አብዱላሂ ሐሰን በበኩላቸው የዩናይትድ ስቴትስ ጦር ሰራዊት በየጊዜው ያካሄዳቸው የአየር ድብደባዎች የሕዝቡን ሕይወት ክፉኛ ጎድቷል ይላሉ።
Civilians are really worried. For example, they live under fear. They told many people we interviewed told us.
ሲቪሎች ይሰጋሉ። ለምሳሌ የሚኖሩት በፍርሃት ነው። ያነጋገርናቸው ብዙ ሰዎች ቤት ንብረታቸውን ጥለው መሸሻቸውን፣ የአየር ጥቃቱን ፍራቻ ተፈናቅለው በየካምፑ መጠለላቸውን ነግረውናል። ሕዝብ የዕለት ተዕለት ኑሮውን ማከናወን አልቻለም። ማረስና ራሱን መመገብም አልቻለም። የአየር ጥቃቶቹ ሲቪሎችን እየገደሉ ነው።
እነዚህ በዩናይትድ ስቴትስ ጦር ሰራዊት ሶማሊያ ውስጥ የሚካሄዱ የአየር ጥቃቶች ከጦር ወንጀል አይተናነሱም ያለው አምነስቲ ኢንተርናሽናል የዩናይትድ ስቴትስ መንግሥት በሲቪሎች ላይ ደረሰ የተባለውን ግድያ እንዲመረምር ጥሪ አቅርቧል።
የምትከታተሉት ከጋቢና ቪኦኤ የሚተላለፍላችሁን ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። የሶማሌ ብሔራዊ ክልላዊ መንግስት ሐምሌ 28 ቀን 2010 ዓ.ም በሶማሌ ክልል የተለያዩ ከተሞች ጥቃት የተፈጸመባቸውን የክልሉን ልዩ ልዩ ብሔረሰብ ነዋሪዎች ለማቋቋም 100 ሚሊዮን ብር መመደቡን አስታውቋል። የክልሉ አደጋ መከላከል ኃላፊ በተለይ ለአሜሪካ ድምጽ እንዳስታወቁት ሄጎ በተባሉ ወጣቶች አደረጃጀት አማካኝነት ከ4000 በላይ ግለሰቦች የተለያዩ ጥቃቶች ተፈጽሞባቸዋል። አሁን የሚደረገው ድጋፍም የፈረሱ ቤቶችን ለመጠገን የወደሙ የንግድ ተቋማትን መልሶ ለማቋቋም ይውላል ተብሏል። ሐምሌ 28 ቀን ጥቃት የተፈጸመባቸውን ለመደገፍ በበጎ ፈቃደኞች የተቋቋመው ማህበር በክልሉ እርምጃ ደስተኛ መሆኑንም አስታውቋል። አዲስ ቸኮል ተጨማሪ ሪፖርት አድርሶናል።
የሶማሌ ክልል ያደጋ ስጋት ስራ አመራር ቢሮ ኃላፊ የሆኑት አቶ መሐመድ ፋታ በተለይ ለቪኦኤ እንዳስታወቁት ሐምሌ 28 ቀን የቀድሞ የሶማሌ ክልል አስተዳደር ባደረጃቸው ሄጎች ጥቃት የደረሰባቸውን የክልሉ ሶማሌ ያልሆኑ ነዋሪዎች መልሶ ለማቋቋም 100 ሚሊዮን ብር መድቧል ብለዋል።
በሐምሌ 28 ምክንያት ዋና ዋና ከተሞች ተከስቶ የነበረው ችግር የተጎዱት ወገኖች እንደገና ቤታቸው ተደግኖ ከተሞቹ እንዲኖሩ አድርገናል። ሁሉም ቦታ እንዲመለሱ ነው ያደረግናቸው። ከሶማሌ ብሔር ውጭ የነበሩ ሰዎች ናቸው። መጀመሪያ ወደ ቦዬ ቦታቸው እንዲመለስ ትንሽ ማለት ለትራንስፖርት ለምን የሚሆን ከፍለናል። አሁን በዚህ ሳምንት ውስጥ ደግሞ የምናከፋፍላቸው ትንሽ የቤት ገና እና የቢዝነስ ለመቋቋም የሚያስችላቸው ትንሽ በጀት ስለመደበን ያሁን በዚህ ሳምንት ውስጥ ነው በነገ መከላከል በኩል ይከፈላል።
ምን ያህል መደበላችሁላቸው? ለዚህ
100 ሚሊዮን 4100 አካባቢ ናቸው።
እና በዚህ ሳምንት ነው የሚከፋፈለው?
አዎ በዚህ ሳምንት።
በአቶ ሙስጠፋ መሐመድ ዑመር የሚመራው የሶማሌ ክልል አዲስ አስተዳደር ስልጣን ከያዘ በኋላ ሶማሌ ያልሆኑ የክልሉን ነዋሪዎች ለመደገፍ ልዩ ልዩ ስራዎች ሲሰሩ እንደነበር የፕሬዚዳንቱ አማካሪ ዶክተር ታጁድን ለቪኦኤ አስታውቀው ነበር። ይሁንና ድጋፉ መሰረታዊ ፍላጎቶችን ከማቅረብ ብዙም የዘለለ አልነበረም። በሐምሌ 28ቱ ጥቃት ከደረሰው ሞት፣ አካል ጉዳትና አስገድዶ መድፈር ባሻገር ሶማሌ ባልሆኑ የክልሉ ነዋሪዎች ሪፖርት የተደረገው የንብረት ውድመት መጠን ከ600 ሚሊዮን ብር በላይ ነው። መንግስት ባካሄደው ጥናት ደግሞ 430 ሚሊዮን ብር የሚገመት ንብረት መውደሙን የፌዴራል አቃቤ አስታውቆ ነበር። በሐምሌ 28ቱ ጥቃት ጉዳት የደረሰባቸው ነዋሪዎችን ለማቋቋም የተመሰረተው ለሶማሌ ክልል ተጎጂዎች የእርዳታ አስተባባሪ ኮሚቴ አባል የሆኑት የጅጅጋ ዩኒቨርሲቲ መምህሩ አቶ ዘላለም የኔነህ የሶማሌ ክልል መንግስት በወሰደው እርምጃ መደሰታቸውን አስታውቀዋል።
በጣም ደስ የሚል ዜና ነው በእውነቱ። ያው እኛ እዛ ተሰባስበን በደረሰው አደጋ በደረሰው ጥፋት ከማዘንም አልፈን የተጎዱትን ለመርዳት እየተንቀሳቀስን ነበረ። ዩኒቨርሲቲ ተማሪዎች ረድተናል፣ አቅመ ደካሞች ረድተናል፣ ሌሎችም መረዳት አለባቸው የምንላቸውን ክራይቴሪያ በማውጣት ያንን ክራይቴሪያ የሚያሟሉትን ስንበዛ ቆይተናል። ነገር ግን የእኛ ተደራሽነት በጣም ውስን ነው። ነገር ግን አሁን ይህንን ስንሰማ ይሄ በጣም ትልቅ ደስ የሚል ዜና ነው። ሌላው ደግሞ አሁን ላይ በሀገራችን ያለው ነባራዊ ሁኔታ ምንድን ነው? ብዙ ቦታዎች ላይ መፈናቀሎች አሉ። ብዙ ቦታዎች ላይ በጣም በቃ በታሪካችን በቅርብ ታሪካችን በተለይ ያላየነው ያልሰማነው መጥፎ መጥፎ ድርጊቶች እንሰማለን እና ይሄ ነገር እንዴት ሊቀረፍ ይችላል፣ ይሄ ነገር እንዴት ነው ሊቀለበስ የሚችለው የሚለውን ነገር በምናይበት ጊዜ መንግስት በተለይ አካባቢው ላይ ያለው የመንግስት መዋቅር በቁርጠኝነት ከመከላከል አልፎ የተደረገን ነገር ደግሞ የጠፋን ነገር ደግሞ እንዴት መመለስ እንደሚቻል ከህብረተሰቡ ጋር በመመካከል እንደዚህ አይነት ፈርቀዳጅ የሆነ በሶማሌ ክልል ያሳየውን አይነት በጎ ተግባር ቢያደርጉ ትልቅ ለውጥ ይመጣል። በሀገር ደረጃ ትልቅ ለውጥ ይመጣል ብዬ ነው ማስበው።
ሐምሌ 28 ቀን 2010 ዓ.ም በሶማሌ ክልል የቀድሞው ፕሬዚዳንት አብዲ መሐመድ ዑመር ወይም አብዲ ኢሌ ከስልጣን እንዲወርድ መጠየቁን ተከትሎ በክልሉ የተደራጁ ሄጎ የተባሉ ስብስቦች በርካቶችን መግደላቸው፣ በቁም ማቃጠላቸው፣ አብያተ ክርስቲያናትን ማውደማቸው፣ በርካታ ንብረቶችን መዘረፋቸውና ማውደማቸው እንዲሁም በሴቶች ላይ ግዳጃዎች ሲ መፈጸማቸውን በመጥቀስ ይህንኑ አስተባብረዋል ባላቸው ላይ ፌዴራል አቃቤ ሕግ ክስ በመሰረቱ ይታወሳል። ለአሜሪካ ድምጽ ራዲዮ አዲስ ቸኮል ነኝ፣ ድሬዳዋ።
አዲስን ላደረሰን ዘገባ እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ተከታዩ ዘገባችን ደግሞ ወደ ነቀምቴ ነው የሚወስደን። በነቀምቴ ከተማ በአነስተኛና ጥቃቅን ማህበር ተደራጅተው አጥር በድንጋይ ለማምረት ላይ የተሰማሩ ወጣቶች የከተማ አስተዳደሩ ምርታችንን አልቀበልም አለ ሲሉ ቅሬታ እያቀረቡ ይገኛሉ። ቪኦኤ ያነጋገራቸው ሶስት ወጣቶች ምርታቸው ለአንድ አመት ገደማ የሚቀበላቸው መስሪያ ቤት በማጣታቸው ምክንያት አምርተው ለችግር መዳረጋቸውን ተናግረዋል። ናኮር መልካ ነው ከነቀምቴ በተከታዩ ዘገባ ያደረሰን።
ወጣት አባ ፈይሳ ካባ ቻይና በሚባል ስፍራ ላይ ከሌሎች 12 ጓደኞቹ ጋር የጥርብ ድንጋይ ማምረት ስራ ላይ በአነስተኛና ጥቃቅን ማህበር ተደራጅቶ መስራት ከጀመረ አንድ አመት እንዳለፈው ይናገራል። እርሱን ጨምሮ ጓደኞቹ የኮሌጅና ዩኒቨርሲቲ ምሩቅ መሆናቸውን ገልጾ የሥራ ዕድል ሲፈጠርላቸው ደስተኛ እንደነበሩ ይናገራል። በሥራው ሂደት ግን የተፈጠረው አሳዛኝ ክስተት ተስፋ እንዳስቆረጠው እንዲህ ያብራራል።
በዚህኛው ሰባተኛ ወር አንድ ወጣት ነው ተጎዳው፣ ሕይወቱን ያጣው ማለት ነው። ከማህበራችን ውስጥ ድንጋይ ያወጣ ያለ ድንጋይ ተደርምሶ ቦታውን አለመጸዳት ከተነሳ ማለት ነው ችግሩ ላይ አሁንም ተደገመ ማለት ነው። አሁን ባለፈው ቀን ማለት ነው ቅዳሜ አንድ ወጣት ተጎዳ። በምን? በድንጋው ተደርምሶ። እና አሁን ይሄ መፍትሄው ምንድን ነው? ወይ ስራው ይቁም፣ ወይ እኛ ደግሞ ተጠቃሚ እንድንሆን። ወጣቶች ደግሞ ከጥቅሙ ጉዳቱ ነው በዛብን።
የማምረቻ ቦታው ለስራ ምቹ ካለመሆኑ በተፈጠረው የሰው ህይወት መጥፋት በተጨማሪ የከተማው ስራ እድል ፈጠራና ከተማ ምግብ ዋስትና ጽህፈት ቤት በገባላቸው ቃል መሰረት ምርታቸውን አለመረከቡ እሱን ጨምሮ በ12 ማህበራት የተደራጁ 370 የሚሆኑ ወጣቶችን ለከፋ ችግር እንዳጋለጣቸው ገልጿል።
ምርታችን አሁን በብዛቱ 3,500,000 ከዛ በላይ ነው የሚሆነው። ሌላው ድንጋው ከርቪስቶን የሚባለው 100,000 በላይ ነው አዘጋጅተ ያለ ነው። እስካሁን አንድም ኮብል እና ከርቪስቶን የተነሳ የለም፣ የተሸጠም የለውም።
ምንድን ነው ምክንያቱ? ለምንድን ነው እስካሁን ከተማ አስተዳደሩ ከእናንተ ያልተቀበለው?
ምንድን ነው ችግሩ ብለን እዚህ እሱን ለመጠየቅ መጠ ነው እዚህ ያለ ነው። እስከ ዛሬ ምንም ያገኘንም ጋቢም የለም። ምን መፍተው ምን ይሁን ብለን እዚህ የመጣ
ወጣት አለሚት ወርዶፋ ራሳችንን ለመቻል ተስፋ ስንቀን ተደራጅተን ለመስራት ጥረት ብናደርግም ተገቢው ትኩረት ስላልተሰጠን መንግስት ሊያየን ይገባል ትላለች።
ኦጀኔ ሊቂን ይሰተው ኦፊክ
በብድርም ሆነ ራሳችንን ችለን ሰርተን አንድ ቦታ ሰብስበን ስንጠብቃቸው ዞሮ ያየን የለም። መጥተን ስናመለክት ደግሞ በጥሩ ፊት እንኳ የሚያስተናግደን አካል አላገኘንም። ቤተሰብ እናስተዳድራለን፣ ኪራይ እንከፍላለን። ለእኛ የሚያስብ ሰው ቢኖር ስራው ቆንጆ ነበር፣ ግን የሚረከበን አካል አልተገኘም። ወጣት ዘሪውን አመንቴ የከተማ አስተዳደሩ እኛን እንድናመርት ቢያበረታታም የጥርብ ድንጋይ መንገድ የሚገነቡት ማህበራት ከሌላ ከተማ ምርቱን ሲገዙ ከተማ አስተዳደሩ ዝም በማለቱ ትክክል አይደለም ይላል። የገበያ ትስስርም ስላልተፈጠረልን የሰራነውን ጥርብ ድንጋይ ወደ ገንዘብ የሚቀይርልን አካል አልተገኘም በማለት ቅሬታውን ለቪኦኤ ገልጿል። የከተማው ስራ ዕድል ፈጠራና ከተማ ምግብ ዋስትና ጽህፈት ቤት ኃላፊ አቶ ታሪኩ ብራኑ የወጣቶቹ ቅሬታ ትክክል መሆኑን በመግለጽ ምርታቸውን እንዳይቀበሉ እንቅፋት የሆነባቸውን ያብራራሉ።
አምና የነበረው ችግር ከኮንትራክተሮች ጋር የነበረ ውል ችግር ነበረበት። በተለይ ደግሞ ኮንትራት አፈጻጸሙ ሲዘጋጅ ከኮንትራክተሩ የሚሰራበትን የስራ ማቴሪያል ለራሱ ገዝቶ ያቀርባል ነበረ የሚለው በፊት የነበረው ኮንትራት ውል ማለት ነው። ከዚህ አንጻር በከተማ ያለውን ኮብል ለማንሳት ፈቃደኞች አልነበሩም፣ ከሌላ ቦታ ሲመጣ ነበረ። ይህ ደግሞ ችግር እንደነበረ ለብዙ ጊዜ ችግርም ሲነሳ ነበረ። እነሱም ይህንን ችግር ለከተማ አስተዳደርም በየጊዜው ሲያቀርቡ ነበረ።
በዚህ ዓመት በከተማው ለሚሰራው የጥርብ መንገድ ግንባታ ከ6 ሚሊዮን በላይ ጥርብ ድንጋይ እንደሚያስፈልግ ተናግረው ከዚህ መጋቢት ወር ጀምሮ ከወጣቶቹ ለመረከብ ቅድመ ዝግጅት እያደረጉ መሆናቸውን ገልጸዋል። ወጣቶቹ የማምረቻው ቦታ ምቹ አለመሆንንና በወጣቶች ላይ እየደረሰ ያለውን ሕይወት መጥፋትና አካል መጉደል ለማስቀረትም ሊያደርጉት ስላቀዱት ማብራሪያ ሰጥተዋል።
ድንጋይ ሲቆፈርበት የነበረ ቦታ ገደላማ ነገር ሆኗል። ከዚያም አንጻር ለተለያየ ጊዜ እንትን ሆኖባቸዋል። ያ አፈሩ እየተደረመሰባቸው ላለፉት 3 እና 4 ዓመታት የተወሰኑ ሰዎች ህይወታቸው አልፏል። ከትናንት በስቲያም እንደዚሁ የአንድ ሰው ህይወቱ አልፏል። በጣም የሚያሳዝን ነገር፣ እኔም በግሌ በጣም ያዘንኩት ነገር ነው። ማምረቻና መሸጫ ቦታ ማዘጋጀት የሚገባው በደንቡ መሰረት የማዘጋጃ ቤት ነበረ። ይህንን ደግሞ ማድረግ መሆን የነበረበት ነገር ምንድን ነው? ባለሰንሰለታማው ዶዘር መዘጋጀት ነበረበት። ትልቁ እስካቫተር አፈሩን ለመዛቀም እሱ መዘጋጀት ነበረበት። እንግዲህ ያው አንዳንድ ቦታ ላይ እንደ ምክንያት የሚነሳው ነገር ምንድን ነው? በከተማ ውስጥ ያለው የጸጥታ ችግርም የነበረው የጸጥታ ችግር ይህንን በጊዜው ማሽን ገብቶ እንዳይስተካከል ተጽዕኖ አድርጓል የሚል የማዘጋጃ ቤት ኢንጂነሩም ሲያነሳልኝ የነበረው። ይሁን እንጂ ምንም ሆነ ምን እነዚህ ወጣቶች ለህይወታቸው መጠበቅ አለበት። ለስራ ወጥተው መሞት የለባቸውም። እንደ መስሪያ ቤታችን አቋም ይዘናል። ከነሱ ጋርም እየተነጋገርን ነው። ያው በተቻለ መጠን ዘንድሮ ይሰራል የሚል አቋም አለን። እኛም ከነሱ ጋርም ይህንን እንዲያስተካክሉና እንዲሰሩ እየተነጋገርን ያለ ነው።
ወጣቶቹ እነሱ በከተማው ያመረቱ ጥርብ ድንጋይ ከሌላ ከተማ እንዲመጣ ይደረጋል አሉትም መንገዱን የሚገነቡት ማህበራት ለዋጋ ቅናሽ ሲሉ ባለፉት ጥቂት ዓመታት ከሌላ ቦታ ሲገዙ የነበሩ መሆኑን ስላወቁ እንዳይደገም ማስጠንቀቂያ መስጠታቸውን ጠቅሰው ከከተማ ወጣቶች የማይረከቡ ማህበራት ላይ እርምጃ የሚወሰድ መሆኑንም አቶ ታሪኩ ተናግረዋል። ለአሜሪካ ድምፅ ናኮር መልካ ከነቀምቴ።
የዛሬው ጋቢና ጉዟችን በዚሁ ተጠናቋል። ዝግጅታችንን በቴክኒክ ያቀናበረልን ማክብል ያበሮ ነው። አብሬያችሁ የነበርኩት ጽዮን ግርማ ነበርኩ። ዝግጅታችንን በፌስቡክ እና በትዊተር ቪኦኤ አማሪክ ብላችሁ ተከተሉን፣ ተነጋገሩ። መልካም ምሽት፣ ደህና ደሩ።